የጥር 17 2015 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ከዩስ ባንኮች ጋር ስናዋድረው፣ ከቻይንኛ፣ ከፈረንሳይኛ፣ ከሌሎች ኬሎች ጋር ስናዋድረው እንግሊዝኛ በጣም ቀላል ነው። ምክንያቱም ማንኛውም ኢትዮጵያዊ ቤት ውስጥ አስገብተህ ቤት ውስጥ ያሉት ነገሮች ንገረኝ ብትለው ጫማ ይነግርሃል፣ ይሄ ይነግርሃል፣ የሰውነት አካላቶችን መናገር ይችላል። በጣም ብዙ ቃላቶችን ሰብስበዋል። ችግሩ ግን አጥሞ ማውራት ነው።
የዩቲዩብ ድረገጽ አውታርን በመጠቀም እንግሊዘኛ በማስተማር ላይ የሚገኘውና ከ300,000 በላይ ተከታዮች ያሉትን ወጣት አንተነህ ተሰማን በምሽቱ እንግዳችን አድርገናል። ይህና ሌሎች ዘገባዎችንም ይዘናል። ወደ እናንተ የመጣነው ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? እንደገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ተከታዩን 30 ደቂቃ አብረናችሁ የምንቆይ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው ነው እንሻገረው። በሰናዷችን ማህበራዊ መገናኛ ሚዲያዎችን ለውቀት ሽግግር አገልግሎት እየተጠቀመ ከሚገኝ ወጣት ጋር ያደረግነው ቆይታ ነው። አንተነህ ተሰማ ይባላል። በዩቲዩብ አውታር ላይ ከ350,000 በላይ ተከታዮች ያሉት ማራኪ እንግሊሽ ውዝአቢ የተሰኘ አገልግሎትን መስራች ነው። ከሀብታሙ ስዩም ጋር ቆይታ አድርገዋል። ቆይታቸው ይቀጥላል።
ሙሉ ስሜ አንተነህ ተሰማ ይባላል። ግን ያው ጓደኞቼም አዲስ ለሚሉኝ አቢ የሚለው ስም ተጣብቆ ቀርቷል እና አሁንም ተወልጄ ያደግኩትኝ አዲስ አበባ ነው። ያደግኩትኝ ወደ ጨርቆስ አካባቢ። እንግሊዝኛ ቋንቋ በጣም ከልጅነት ጀምሮ የምወደው ነገር ነበር።
አንተነህ በአሁኑ ሰዓት በሺዎች የሚቆጠሩ ሰዎች የሚከታተሉትን የዩቲዩብ ላይ የእንግሊዝኛ ማስተማሪያ አውታር ማራኪ ይባላል። እሱን ለመጀመር ለመክፈት ያነሳሳህ ነገር ምንድን ነው? እንዴት ለመጀመር ፈለግ?
መጀመሪያ አስተማሪ ነበርኩኝ እና ኮቪድ በተጀመረበት ጊዜ ምንም አይነት የመገናኛ እድሉ አልነበረኝም ከተማሪዎች ጋር። ሁለት ወር ሶስት ወር ቁጭ ብዬ ለመጠበቅ ሞከርኩ። ምንም የተለየ ነገር የለም። ከዛ በኋላ የተማሩትን ነገር እየረሱት እንደነበረ እና በጣም እንደሚያስፈልጋቸው ሲነግሩኝ፣ ቆይ ለነሱ የሚሆን ነገር ብዬ ለ20-30 ተማሪ የሚሆኑ ነው ቪዲዮች ሰራሁኝ እና ዩቱብ ላይ አስቀመጥኩላቸው። ከጠበቅኩት በላይ በጣም ሰዎች ወደዱት። ስልኬም መጮሁን አላቆመም። ከዛ በኋላ በጣም ተበታትቼ ሙሉ ጊዜ ሰጥቼ የምሰራው ስራ ሆነ ማለት ነው።
ይሄ በዩቲዩብ ላይ የምትሰጠው የእንግሊዝኛ ማስተማሪያ አገልግሎት ምን አይነት ደረጃ ላይ ያሉ ተማሪዎችን የሚመለከት ነው? በምንስ ሁኔታ ነው እየሰጠ የምትገኘው?
በማንኛውም ደረጃ ያሉ ሰዎች ከዚያው ተነስተው በጣም ጎብዝ ለሆኑ ሰዎች የሚሆኑ አይነት ኮንቴንቶች እንሰራለን። እና ልዩ የሚያደርገው ምንድን ነው? ድርቅ ያለ ነገር ሳይሆን ወዲያው ተምረው ወዲያው እንዴት መጠቀም እንደሚችሉ የሚያሳዩ ነገሮች እናስገባለን። ከዛም በተረፈ የሆነ ተናጋሪዎች፣ የቋንቋ ተናጋሪዎች የምናስተምረው ነገር ሲጠቀሙበት ከፊልሞች ላይም እና ከሙዚቃዎች ላይ ቆራርጠን በማውጣት እንዴት መጠቀም እንደሚችሉ እናሳያቸዋለን። እና ከዜሮ ጀምሮ በጣም ላይ ያሉ ሰዎችን እናስተምራለን ማለት ነው። ብዙ ከስተመሮቻችን አሁን በአሁኑ ሰዓት አሜሪካን ያሉት እዛም ሲኖሩ ያው አክሰንት ምናምን ኤክስፕሬሽኖች ያለማወቅ ካልቸራል ዲፍረንስ ምናምን አሉ እና እሱን ጋፕ ለማጥበብ በተቻላቸውን መጠን ልክ እንደ ኔቲቮች እንዲያወሩ አድርገን እናስተምራለን። በተቃራኒው ደግሞ ገጠርም ሰዎች ያሉ ምንም ስለ ቋንቋው ፍንጭ የሌላቸው ሰዎችም ለማስተማር አድርገን አመቻችተን ነው የምናወጣው ማለት ነው።
ቀደም ብለህ ነግረኸኛል የፊት ለፊት ትምህርት ትሰጥ ነበረ በመማሪያ ክፍሎች ውስጥ ለተማሪዎችህ ማለት ነው። አሁን ደግሞ በማህበራዊ መገናኛ በዋናነት በዩቲዩብ በኩል ነው ትምህርቱን የምትሰጠው። ሁለቱ ላይ ያለው ልዩነት ምን ይመስላል? ምን ይፈትናል? ምን አዲስ ነገር ሳለው?
በዋነኝነት ያላቸው ልዩነት ምንድነው? ክላስ ውስጥ ሆነው ሲማሩ ያው እንዲያወሩ ይገደዳሉ። እነሱ ምላሽ ካልሰጡ ምን የሚሄድ ነገር የለም። ዩቱብ ላይ ሲያዩ ያው ወደ ኋላ አክቲቭ ሆነው በደንብ በትክክል ራሳቸው መናገር ላይ ፎከስ ያደርጉ ሚቺንግ ቸርጋት ምናምን ያለ ኮሬክሽን ሲታቸው ሰው አይኖርም። ግን ዋና ሐሳቡ ይረዱታል ያን ነገር ከእንደት ከተማሩ በኋላ ወስዶ የራሳቸው ማረግ የነሱ ድርሻ ነው የሚሆነው። እዚህ ጋር ግን ሲሆን ያው እስኪበለው እንደዛ አርገው ያለ ያሰፋል መስራት መሞክራለን ማለት ነው። ይሄ ክላስ ውስጥ እንዳሉ እንዲሰማቸው ለማድረግ ብለን ያለ የሚያደርገው ነገርኛ ናቸው እንደው ተማሪዎች አርገን ነው እናስተምር አንድ ተማሪዎች አርገን እነሱን በመወከል እንደዚህ አይደለም እንደዚህ ነው ብትለው ያለን ለእያንዳንዱ ሌቭል ብዙ አይነት ተማሪዎች ስላሉ በጣም ጀማሪዎች ከሆነ ጀማሪ ሰው አስቀምጠን እሱን እናስተምረውና ሲገባው ሲችል ያሳየን ነው እንትምለው ያው ፍክክርም ስሜት እንዲፈጥርባቸው ማለት ነው። So one now the unity here no
ኢትዮጵያውያን የእንግሊዘኛ ቋንቋን ማወቅ እጅግ ጠቀሜታ እንዳለው ያምናሉ አብዛኞቹ። ነገር ግን ደግሞ በፍጥነት የሚችሉት ጉዳይ አይደለም ባንዴ የሚያዳብሩት ክህሎት አይደለም የሚል አስተሳሰብም አለ። ይሄ ምን ያክል እውነት ነው? ያላችሁን የቋንቋ ብቃት ለማሳደግስ ምንድነው ማድረግ ያለባችሁ?
ከዩሽ ቋንቋዎች ጋር ስናዋድረው ከቻይንኛ ከፈረንሳይኛ ከሌሎች ክልሎች ቋንቋ ስናዋድረው እንግሊዘኛ በጣም ቀላል ነው። ምክንያቱም ማንኛውም ኢትዮጵያዊ ቤት ውስጥ አስገብተህ ቤት ውስጥ ያሉት ነገሮች ንገረኝ ብትለው ጫማ ይነግርሃል፣ ይሄ ይነግርሃል፣ የሰውነት አካላቶችን መናገር ይችላል። በጣም ብዙ ቃላቶችን ሰብስበዋል። ችግሩ ገጣጥሞ ማውራት ነው። እሱን ደግሞ ለማውራት እንዳንደፍር የሚያደርገን ቋንቋ ላይ ያለን አስተሳሰብ ነው። ያው በፊልምም በምንም አምሯችሁ ላይ ሲጻፍ የነበረው ነገር ያው ነጮች የተሻሉ እንደሆኑ እኛ ምንም እንደማናቅ እንደወሬ ራሱ እኮ ወይ የፈረንጅ ስራ እየተባለ እነሱ ያደነቀን እኛ ወደኋላ እያስቀራን ነው። እና ልክ አንድ ሰው እንግሊዝኛ ሊናገር አፉን ሲከፍት ጃጅ ይደረጋሉ፣ ይሳቀብኛል፣ የሚደረግብኛል የሚሉ ነገሮች አመለካከት ስላለ እሱ ነው ወደኋላ ያስቀራን። ኢቨን ደመፈናተች ነው አንድ ሰው እንግሊዝኛ ሲያወራክ መጀመሪያ አይምሮ ውስጥ የሚመጣው ከመግባባቱ ይቅር ይሄ ሰውዬ ከኔ የተሻለ እንግሊዝኛ ነው የሚያወራው ወይስ እንዴት ነው ብለን ካረጋገጥን በኋላ ነው። ከኛ የሚሻል ከሆነ ጭራሽ ይጠፋብናል፣ እኛም የምንሻል ከመሰለን ደፈር ብለን እናወራለን። ሳይኮሎጂካሊ የተጻፈብን ነገር በጣም ብዙ ነገር ስላለ እሱን መደርመስ ነው አሁን የከበደው ሰው ያለው እንጂ ቋንቋ ካሉት አይደለም። የሚያውቃቸውን ቃላቶች ዝም ብሎ ቢያወራቸው መግባባት ይችላል። እሱ ለመቅረፍ ነው እየሞከርን ያለ ነው። እንደ ማንኛውም ክህሎት እንደ መኪና እንደመንዳት እንደምናምን ዝም ብሎ በማየት ብቻ ሳይሆን የተማሩትን ነገር ውስጥ አጽንቶ በመተግበር ነው ይሄ ነገር ሊቻል የሚቻለው። ግን በአማካኝ አንድ ሰው እንግሊዝኛ በደንብ ለመግባባት በደንብ በትክክል 6 ወር በየቀኑ የሚሰራ ከሆነ ትልቅ ለውጥ ማምጣት ይችላል። ይሄ ገዳቢነቱንም በጣም ይቆማል ማለት ነው። ግን ቋንቋው እንደ ሌሎችን ቋንቋ ደግሞ የማያደርገው ነገር ምን አለ? አሁን አማርኛ ላይ ብዙዎቹን ቃላቶች በቃ ሲያነዋል ቋንቋውም በየቀኑ ብዙ አዳዲስ የምንማራቸው ቃላቶች የሉም። እንግሊዝኛ ጋር ግን ሲመጣ ገላጾች፣ ቃላቶች ምናምኖች የበዙ በጣም ስለሚመጡ በየቀኑ ራሳችንን አብዴት ማድረግ ይኖርብናል። ምንም አይነት ደረጃ ላይ ብንሆን መማራችን መቀጠል አለብን። ሌላ ደግሞ ችግሩ ምንድነው? ስፔሊንግ ነው። የሀያ ስድስት ፊደል ኖሯቸው አማርኛ ላይ አይሆንም። የሆነ ነገር ብንሰማ እሷ ነው ድምፅ መጻፍ እንችላለን። እንግሊዝኛ ላይ ግን ኢቭን ነጮች ራሳቸው እንዴት ነው የሚጽፈው እንዴት ነው የሚጻፈው እያሉ ነው የሚያወሩት ነው። ቢካዝ ትርጉም ማይሰጡ በጣም ብዙ ነገሮች ስላሉ በስምምነት ብቻ የምንቀበላቸው ነገሮች በጣም ብዙ ነገር ስላሉ አንድ ቃል ሆኖ ይሄኛው የሚነበበው እንደዚህ ነው ይባላል። ለምሳሌ ቲር የሚለውን ቃል ብናየው ቲር እንባ ነው አይደል? እንደ እንባ ሲሆን ቲር ብለን አነበዋለን። እንደ መቅረድ ቢል ደግሞ ሲመጣበት ቴር ብለን አነበዋለን። አንድ ቃል ሆኖ ግን እንደዚህ ሲሆን ትርጉሙ እንደዚህ ሲሆን እንደዚህ አንብበው እንደዚህ ሲሆን እንደዚህ አንብበው እንጂ የጸና የሆነ አንድ አይነት አነባብ የለውም ማለት ነው። ሰው እንደ ፎርሙላ ሸምድን ማንዛቸው በጣም ብዙ ኤክሰፕሽኖች ስላሉ መግባባት ከቻለን በኋላ 6 ወራን ይዘን ትንሽ ኮንፈረንስ ከተሰማን በኋላ ሌሎቹ ነገሮች ደግሞ በየቀኑ አፕዴት ማድረግ ይኖርብናል ማለት ነው።
እንግዲህ አንተነ፣ በአሁኑ ሰዓት ይሄ ማራኪ እንግሊሽ የተሰኘው አውታር ከ300,000 በላይ ተከታዮች እንዳሉት አይቻለሁ። እጅግ ጥሩ የሚባል አቀባበል ያለው መሆኑን የሚያመላክት ነው። የመጪ ዘመን እቅዳችሁ ምንድን ነው? ለመጪ ዓመታት ልታቀርቡት የምትፈልጉት ጉዳይ ምንድን ነው?
ጥሩ። እሺ፣ እስካሁን ድረስ ያው በአማርኛ በእንግሊዝኛ እያደረግን ነበረ ስናስተምር የነበረው እሱ እንዳለ ሆኖ ለእሱን ለማስቀጠል ሌላ ከጎን ለጎን የከፈትነው ቻናል አለ፣ እንግሊሽ ከዜሮ ተብሎ እንደ አዲስ ለማስጀመር ማለት ነው። በዚህኛው በኩል ግን ከሌሎች ኢንተርናሽናል የሆኑ በዚህ ፊልድ ላይ በጣም ቁንጮ ላይ ደረሱ የሚባሉ ሰዎች ጋር በመተባበር ለመስራት ያሰብናቸው ነገሮች አሉ። ኢንግቪድ ምናምን የሚባሉ ትልልቅ ቻናሎች አሉ፣ ወደ 7-8-9 ሚሊዮን ተከታይ ያላቸው ማለት ነው። ከእነሱ ጋር በመሆን ከአገር ውስጥ ብቻ ሳይሆን ማንኛውም ጊዜ ጋር የሚጠቀምበት ላይንስ ትምህርቶች ለመቅረጽ እየተዘጋጀን ያለ ነው። ከዛ በተረፈ በአካል መማር የሚፈልጉ ሰዎች 4 ብራንቾች አሉ ኢትዮጵያ ውስጥ። አንደኛው አዳማ ውስጥ ነው። ሶስቱ ደግሞ ሜክሲኮ መገናኛ እና አየር ጤና ላይ ናቸው ያሉት እና ማስፋት አክሶ አይደለም በጣም ብዙ ዲማንድ አለ ግን ኳሊቲ ላይ በጣም ፎከስ ማድረግ ስለፈለግን ከስፕለን ኤክስፓንድ ለማድረግ ለማስፈልግ ነው።
እጅግ በጣም አመሰግናለሁ አንተነህ ማራኪ እንግሊሽ ስለተሰኘው የእንግሊዝኛ ቋንቋን ለኢትዮጵያውያን የሚያስተምረውን የዩቲዩብ አገልግሎት አስመልክተህ ለሰጠህን ማብራሪያ ላቀበልከን መረጃ ሁሉ በአድማጮች ስም በእጅጉ አመሰግናለሁ። እንግዲህ ትልቅ ቦታ እንድደርሱ እመኝልሃለሁ።
እኛም እናመሰግናለን።
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ኢየሩሳሌም የህፃናት ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ላይ ነበሩ ያላቸውን 91 የሚሆኑ ወጣት ሴቶችን በከሰሞኑ ገንዘብ በመስጠት በተለያየ ሙያ ማስተማራቱን አስታውቋል። ድርጅቱ በቅርቡ ባዘጋጀ ማበረታቻ ሽልማትም እያንዳንዳቸው 20 ሺህ ብር ተቀብለው በመረጡት የሙያ መስክ የተሰማሩት ወጣት ሴቶች ከአንድ አመት በኋላ በጥሩ የህይወት መስመር ላይ መሆናቸውን በሰጡት ምስክርነት አስተያየት ሰጥተዋል። አስቴር ምስጋናው በዚህ ዙሪያ የተሰናዳ ዘገባ አላት።
መቅደስ እንደምትባል የገለጸችልን ወጣት በሴተኛ ዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች።
ግን አንድ ወጥ ይባል ያለው ምክንያቱም ጥሩ አንስተ ራስ ተቀበለ ለተከለው ያደረኛለው ለይ ማለት ግን ምንም ነገር ተቀምና ከዛ ለመስመር ላይ የተራው ደጋሚ ፖሊሶች እንደዚህ ለምን አትገቡም አሉ።
ኢየሩሳሌም ህፃናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የ20 ሺህ ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች።
እዛ ተገባን ተባለ እንደተለመደው
ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ 91 ሴቶችን ኢየሩሳሌም ህፃናትና ማህበረሰብ ልማት ድርጅት ውስጥ ከ3 እስከ 4 ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የ20 ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለም አሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሷ አልፎ ለወንድሟም የሥራ ዕድል እንደከፈተች ችለት ተናገራለች።
ወደ 3 ወር ስልጠናለሁ። ያው በምትፈልጊው ሙያ ዘርፍ ሰልጥኛለሽ። ምስክሬት ጸጉር ቤት በቃ ይፈልግሽ የምትፈልጊው ይሄንን አድርጋለሁ። ከጤናሽን ከምንሽን አጥም የሚያስፈልግሽን ሰጥሻለሁ። የሥራ ዘርፍ አለ መርጥሽ ትገቢያለሽ። ስልጠና 3 ወር ይሰጣል። ከዛ በኋላ ምግብ አልባሳት በቃ አውጥተን ደፍተን ነው ምግብ በቃ ማናደርገው። አሁን ከዛ ህይወት ስቀየር በቃ ረፍት ሰላም ጥራሽ ዘመድ ሄድሽ መጠየቅም በጊዜ ነግራት በጣም ደስ የሚል ነው።
አንቺ ምን መዋሙ ያመረጥሽ?
አሁን እኔ የመረጥኩት ጸጉር ቤት የሴቶች ጸጉር ቤት እና በጣም ሰራለሁ። ጥሩ ነው እየሰራው እግዚአብሔር ይመስገን።
ተሻለው
ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንድሽ ጸጉር ቤት ስራ ላይ ዘርና ከሶሽ ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለሱም ጸጉር ቤት ከፍቼለታለሁ። እነሱ የሰጡኝ 20 ሺህ ብር ዕቃ ገዝተው ነው። ኖርማሊ ግን ከዛ ከቃው ሌላ አንድ ካስክ ጨምራለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ ሌላ የስራ ዕድል ሰጥቶልኛል።
የሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የ8 ሺህ ብር ድጋፍም የተሰጣቸው አሉ። በሽልማቱ ስነ ስርዓት ላይ ንግግር ያደረጉት ኢየሩሳሌም ህፃናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ቡልጌታ ገብሩ የሚከተለውን መልእክት አስተላልፈዋል።
የመጀመሪያ ምን ሰራው እነዚህ ልጆች የስነ ልቦና ትምህርት ነው የሚሰጠው። ማስተካከል አስተሳሰባቸው የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ተሰጥተን የምናገኛት ነች። ተሰርታ ተጠብቀን ህይወት ተሰርታለ ያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ እንዲያረጋለሁ እንዲሆናለሁ እየተመሰረታለሁ ስራ ገኛለሁ ማራለሁ ብሎ ራሱ ነው ህይወቱን ያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጪ ከሌላ ምናገኘው ነገር ብዙ አይጠቅመን በራሳችን እምናመርተው በራሳችን ላይ ስንቆም በራሳችን ስንተማመን በእውቀታችን በችሎታችን ሰርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው ከተወሰነ ጊዜ ነው የሚፈጠው ያ አይቀጥም። ስለዚህ በአብዛኛው ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ።
እነዚህ አብዛኞቹ ከሴተኛ ዳሪነት ህይወት ይወጡ 91 ወጣት ሴቶች ካሳለፉት ህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር።
ቢዝነስ ራቢ ነበርኩት መስለኝ ለስተር የነበረ ከምላችሁ በሬ ካሳጋው ዘጣለው ሲጋራ ጨላለው ቀላል ነው በጣም እና ደጋግሞ ራሴን ለማጥፋት ሞክሬ ነበር እና ጆጆቤ አሁን በስራም ግን ጆጆቤ ላንጎ ብቻ ነበር በየቻለ ትንሽ ያንዌ ነበር ለምን የሆነ ጭንቅላቴ ነው ብዬ መንካፈንት ነበር እና አባይ በጣም ማንፈግናል እሷ ናት በቃ የውቴን መቃል ለየብሳ አንድ ልጅ እንደዚህ ባለን ብቻ ማከራቸዋለን እንደዚህ ፈኝ እንደዚህ ማንፈክምና በቃ እንደዚህ እንደ ወንድም ሆኖ ይመክሩናል ግን
የባህር ዳር ከተማ አስተዳደር ሴቶችና ህፃናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል።
ለሰባተኛ ጊዜ ያስመረቃል። ስለዚህ ሌሎች መንግስታዊ ድርጅቶች ማለት እባካችሁ እንዴት ይሄን ነገር እንድትቃጥሉት መጥራት እየሰነባችሁ ለምሳሌ በዚህ ቀጣይ ሰባተኛው በተለይ ደግሞ አማራጭ አጥተው ማሳደግ አጥቷቸው ራሳቸው መሆን አጥቷቸው በየጎዳናው ከፖሊስ የጤና ድመት ሩጫ አውጥተው ዛሬ ራሳቸውን ችለው ነገ የብዙ ድርጅት የብዙ መጥራቤ ወይም ባለሙያ ማለት ሆኖ በድርጅት ላይ ታይዘናቸውና እንኳን ደሳላችሁ።
ከተቋቋመ ከ35 ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህፃናት ማህበረሰብና ድማት ድርጅት በኢትዮጵያ በአማራ በኦሮሚያ በደቡብ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና በትምህርት በሴቶች ላይ ተራና በቀጥታም ሆነ በተዘዋዋሪ ከ3 ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙልጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አውሮፕላን አምራቹ ቦይንግ ኩባንያ ክስ እንዲመሰረትበት የዩናይትድ ስቴትስ ፌደራል ፍርድ ቤት ባሳለፈው ውሳኔ መሰረት በሁለቱ የቦይንግ 737 ማክስ አውሮፕላኖች ላይ በደረሰው አደጋ ህይወታቸውን ያጡ ዘመዶች ቀጣይ ፍርድ ቤት ቀርበው ቃላቸውን እንደሚሰጡ ከፍርድ ቤት ያገኘውን መረጃ ጠቅሶ ሮይተርስ ዘግቧል። ስመኝሽ ቆየ ይህንን ዘገባ እንደሚከተለው አጠናቅራለች።
በቦይንግ 737 ሁለት አውሮፕላኖች ላይ የደረሰውን አደጋ ተከትሎ እንደ አውሮፓውያን አቆጣጠር በ2021 ዓ.ም ምረት የተደረሰውን ስምምነት የተጎጂ ቤተሰቦች መቃወማቸውን ተከትሎ የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ሪድ ኦኮነር ቦይንግ ኩባንያ ፍርድ ቤት ቀርቦ በወንጀል እንዲጠየቅ ውሳኔ ያሳለፉት ባለፈው ሳምንት ነበር። ቦይንግ በ737 ማክስ አውሮፕላኖቹ ላይ ከተገኘ የአሰራር ጉድለት ጋር በተያያዘ በቀረበበት የማጭበርበር ሴራ ክስ ዙሪያ እንደ አውሮፓውያን አቆጣጠር በጥር 2021 ዓ.ም ምረት የፍትህ ሚኒስቴር እንዲዘገይ ያደረገው የ2.5 ቢሊዮን ዶላር የክስ ስምምነት ተፈራርሟል። በስምምነቱ መሰረትም ቦይንግ በወንጀል ያለመከሰስ ከለላ ማግኘት ችሎ ነበር። በዚህ ዙሪያ ሐሳቡን እንዲሰጥ ሰኞ ዕለት የተጠየቀው ቦይንግ አስተያየት ከመስጠት ተቆጥቧል። የተጎጂ ቤተሰቦች የፍትህ መስሪያ ቤቱ ዋሽቷል በሚስጥር ባካሄደው ሂደትም መብታችንን ጥሷል ሲሉ በመከራከር ዳኛ ኦኮነር የቦይንግን በወንጀል ያለመከሰስ መብት እንዲያነሱ ጠይቀዋል። ዳኛ ኦኮነር በጥቅምት ወር ባሳለፉት ውሳኔ በሁለቱ በተከሰከሱት የቦይንግ 737 ማክስ አውሮፕላኖች ህይወታቸውን ያጡ ሰዎች በህግ ፊት የወንጀል ሰለባዎች ተደርገው ይወሰዳሉ ብለዋል። የቤተሰብ አባላትም ቦይንግ በወንጀለኛ መቅጫ ህጉ መሰረት ክስ እንዲቀርብበት አሳስበዋል። እንደ አውሮፓውያን አቆጣጠር በ2018 እና በ2019 በኢንዶኔዥያና በኢትዮጵያ የደረሱት የመከስከስ አደጋዎች ቦይንግ ከ20 ቢሊዮን ዶላር በላይ እንዲያወጣ ያደረጉ ሲሆን ከፍተኛ ሽያጭ የነበረው አውሮፕላን ለ20 ወራት ከበረራ እንዲታገድ ሆኗል። የዩናይትድ ስቴትስ ምክር ቤትም የአውሮፕላን ጥራት ማረጋጋጫን የሚያሻሽል ህግ እንዲያጸድቅ አድርጓል። በክስ ሂደቱ ላይ ቃላቸውን ይሰጣሉ ተብለው ከሚጠበቁት መካከል በአደጋው 3 ልጆቹን ሚስቱንና አማቱን ያጣው ፖል ኒሮጌና ሴት ልጃቸውን ሳሚያ ሮዝ ቱሞን ያጡት ናዲያ ሚለርና ሚካኤል ስቱሞን እንደሚገኙበት የፍርድ ቤት መዝገብ ያሳያል። በአውሮፕላን አደጋዎቹ ህይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቃ ፖል ካሴል እንደሚሉት ቤተሰቦቹ በችሎቱ ላይ ለሚወዷቸው ሰዎች ሞት ተጠያቂ ስለሆነው ኩባንያ ለመናገር በጉጉት እየተጠባበቁ ነው። ቦይንግም ሆነ የፍትህ ሚኒስቴር ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ፣ 243 ሚሊዮን ዶላር የቅጣት ክፍያንና ለአየር መንገዶች የሚከፈል የ1.7 ቢሊዮን ዶላር ካሳ የሚያጠቃልለውን የክስ ስምምነት ጥሶ ክሱ እንደገና መከፈቱን ይቃወማሉ። ቦይንግ በህዳር ወር ስምምነቱን እንደገና ለመክፈት የሚደረግን ማንኛውም ጥረት እንደሚቃወም ተናግሮ ይህ ከዚህ በፊት ታይቶ የማይታወቅ የማይሰራና ፍትሃዊ ያልሆነ ነው ሲል ገልጿል። ስምምነቱን ለሁለት ዓመት ያክል ሲያከብር መቆየቱንም አመልክቷል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪ የአዲሱ ትውልድ ድምፅ ነው። መሰናዷችን ከሰኞ እስከ አርብ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር በሬዲዮ ቴሌቪዥን ይቀርባል። እንዲሁም ደግሞ ቅዳሜና እሁድም ደግሞ በሬዲዮ ቀጥታ ስርጭት ይቀርባል። ዝግጅቶቻችንን ኢትዮ ሳት ላይ በሳተላይት ልታገኙአቸው ትችላላችሁ። እንዲሁም ደግሞ የቪኦኤ አማርኛ የፌስቡክ ገጽና ድረገጾችም ላይ ልታገኙአቸው ትችላላችሁ። የመጨረሻውን ዘገባችንን አስተዋውቃችሁ የተጣሉ ወረቀቶችን በመሰብሰብ ይተዳደር የነበረው መሐመድ ሳቢር ዛሬ ላይ በፓኪስታን ላሆር ከተማ የድሆች ሰፈሮች ውስጥ የሚኖሩ ህፃናትን የሚያገለግል ትምህርት ቤት መስርቷል። የቪኦኤ ሳማን ካህን የላከውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል።
መሐመድ ሳቢር ከተማሪዎቹ ጋር እያወራ ነው። ማንበብ የሚችል ማሰብ ይችላል፣ የሚያስብ ደግሞ ቀድሞ ይሻገራል የሚል ምክርም እየሰጣቸው ነው። ሳቢር በአንድ ወቅት በፓኪስታን ላሁር የድሃ ሰፈሮች ውስጥ የሚኖር ብላቴና ነበረ። ያኔ ነበር ወደ ትምህርት የሚወስደውን ጎዳና የመረጠው። ሕይወቴ ከተወለድኩበት ደሳሳ ቤት ይጀምራል። ወላጆቼ ቆሻሻ የሚለቅሙ የጉልበት ሠራተኞች ነበሩ። ቁርአን ለመማር ወደ ሃይማኖታዊ ትምህርት ቤት በመላኬ እድለኛ ነኝ። ከዚያ ጀምሮ ማንበብ ተማርኩ። ቆሻሻ በምለቅምበት አፍታ ሁሉ ጋዜጦችን አስቀር ነበር ያለው። ሳቢር ገንዘብ ለማግኘት ወደ ቆሻሻ መጣያ ስፍራ ፊቱን አዙሮ ነበር፣ የሚሸጡ መዳብ፣ ወረቀትና ፕላስቲክን የመሳሰሉ ቁሳቁሶችን ለማግኘት። ከዚህ በተጨማሪ የመመገቢያ ሳህኖችን አጥቧል። ከትራፊክ መብራቶች ስር የሚቆሙ መኪኖችን መስታወት ወልውሏል። በዚህ ሁኔታ የከፍተኛ ሁለተኛ ደረጃ ትምህርቱን ያጠናቀቀው ሳቢር የኋላ የኋላ ቻርተርድ ማኔጅመንት አካውንታንት ኦፍ ፓኪስታን ከተሰኘ ተቋም ዲፕሎማውን ተቀብሏል። ሳቢር ግን ትልቁ ስኬቴ ነው ብሎ የሚገልጸው ስላማባድ ሲል የጠራውን በላሁር የድሃ ሰፈሮች ለሚኖሩ ህጻናት የትምህርት ዕድል የሰጠውን ትምህርት ቤት መመስረቱን ነው። በ2007 ዓ.ም ነበረ የተጀመረው። ገና 20 ዓመቴ ነበረ። ከማህበረሰብ የተለየቼ ያደግኩኝ፣ ሌሎች የሌላቸውን እኔ ግን ልፈጽማቸው የምችላቸው ነገሮች እንዳሉ ይሰማኝ ነበረ። ለኔ ትምርት እኩልነት ለማምጣት በእጅጉ የተሻለው መንገድ ነው። መጀመሪያ ይህትነው እንደም ልጆችን ልጆቻቸውንና የተቀረው ማህበረሰብ በማስተማር ጀመርኩ ነው ያለው ሳዲር። ለጊዜያዊ መጠለያነት በተቀለሰ ድንኳን ውስጥ የተጀመረው ትምርት ቤት አሁን ወደ 4 አድጓል። ከማህበረሰቡ በተደረገለት ድጋፍ ጭምር ስላማባድ በአሁን ሰዓት 650 ተማሪዎችን እያስተማረ ይገኛል። ሮሽኒና አይጃዋሪያ ከተማሪዎች መካከል ናቸው።
ከዚህ በፊት ትምህርት ቤት ሄጄ አላውቅም። አሁን አዲስ ትምህርት ቤት አለን። መማር ወዳለው ዶክተር መሆን ፈልጋለሁ። ሰዎች በጥሩ ቤቶች ውስጥ ሲኖሩ አያለው። እኛም በጥሩ ሁኔታ መኖር እንፈልጋለን። ተምሬ ትልቅ ደረጃ መድረስ እሻለሁ።
ሳቢር በደሃ ሰፈሮች ውስጥ ሲኖር ከተለመደው ወጣ እንዳለ ሰው ይታይ እንደነበር ያስተውሳል። ለትምህርት ያለው ፍቅር ተግዳሮቶችን እንዲወጣ እንዳስቻለውም ይናገራል።
ኩደግ ድህርና ሰው ሰብጄክ ብቻ ቾታ ሰብጨ
በቆሻሻ ቆልል ላይ ተቀምጦ የሚያነብ የህትና ወንድሞቹ ልጆችና ሌሎችም ልጆች የሚያሾፉበት ልጅ አስተቡት። ያበድኩ ወይንም ጊዜን በንባብ ያጠፈው ይመስላችሁ ነበር። ለኔ ግን እንደ አስማት ነው ያለው። ሳቢር የሚያምንበት አስማት አስደናቂ ነገር ወጣቱ ትውልድ ከደሃ የላሆር መንደሮች የተሻገረ ህይወት እንዳለው ማስተማር ነው።
ቢናቬ የአዲሱ ትውልድ ነው ድምጽ ነው በመከታተል ላይ የምትገኙት። አሁን ደግሞ ሙዚቃን ጋብዛችሁ Yeah. የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። የዛሬ የኤሮብ ምሽት ጥር 17/2015 የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ ደግሞ በምስልና ድምጽ ቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታችኋለን። አስተያየት እንዲሁም ደግሞ ጥያቄ ያላችሁ በፌስቡክ ገጻችን በአማርኛ ላይ ለጋቢና ቪኦኤ ያላችሁ አድርሱን። ስልክ ቁጥራችሁን ብትተውልን መልሰን እንደውላለን። ሰላም ጤና ይስጥልን። ደህና ደሩ።